Laudetur Jesus Christus. It barek Jesus Christus. Ye e Vatican Radio now.
ክብራትና ክብራን አድማጮቻችን መልካም እሁድ እንዲሆንላችሁ የተመኘን ለዛሬ እንደወትረው የጳጳሳዊ ኢትዮጵያዊ ኮሌጅ አለቃ ጥቅ ክቡር አባዳዊት ያቀርቡልን አስተንትኖ ይዘንላችሁ ቀርበናል።
ይደርሳል እንደ ተስፋ ቃሉ ቢመስል
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ ሁሉ፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የእሷ ያደራ ልጆች የሆናችሁ ምእመናን፣ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ጸጋና በረከት፣ የቅድስት ድንግል ማርያም አማላጅነት ከእናንተ ጋር ይሁን። አሁን የምንገኝበት ዘመን አስተርዮ የተባለው ሲሆን ትርጓሜውም ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ በእስራኤል የተለያዩ ከተሞች የተዘዋወረ በማስተማር መገለጹን፣ ራሱን ለዓለም መግለጹን የሚያመለክት ነው። ከጥር 11 እስከ ጥር 30 ያሉት ዕለታትና ሳምንታት ናቸው። ኢየሱስ ራሱን ከገለጸባቸው መንገዶች አንዱ ዛሬ በመናነበው የዮሐንስ ወንጌል የፈጸመው ተአምር ነው። ይህም በቃና ዘገሊላ በሰርግ ግብዣ ላይ የወይን ጠጅ ባለቀ ጊዜ በእናቱና በእናታችን በቅድስት ድንግል ማርያም አሳሳቢነት በእሷ አማላጅነት ውሃውን ወደ መልካም የወይን ጠጅ መለወጡን የሚያበስር ወንጌል ነው። ሰርግ የደስታ ጊዜ ነው። ሰርግ ለዳሪውም ክብር ነው። ለሚዳሩትም ሰዎች ትዳርን ሀ ብለው ለሚጀምሩ ለሕይወታቸው አዲስ ምዕራፍን የሚከፍት ነው። በዚህ የደስታ ጊዜ ደግሞ ሁሉ ተሟልቶና ሥርዓቱም እስከ መጨረሻው ሰዓት በጥሩ ሲካሄድ፣ በጥሩ ሲጠናቀቅ ትልቅ የሆነ ደስታን ይሰጣል፣ ለጋባዥም ለተጋባዥም። ስለዚህ ይህንን ታሪክ ዛሬ በምናነበው ወንጌል በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 14 ባለው እናገኘዋለን። እንደተለመደው በየቤታችሁ ሆናችሁ ይህንን ወንጌል በጸሎትና በአስተንትኖ መንፈስ ሆናችሁ እንድታነቡ ትጋብዛለሁ። በቃና ዘገሊላ ሰርግ ላይ ግን ያ ቅድም ያልነው ትልቅ ደስታ እስከ መጨረሻው አልዘለቀም። አንድ የተወሰነ ጊዜ ላይ ሲደርስ ትንሽ ችግር ተፈጠረ። ከተወሰነ ጊዜ በኋላ ወይን አለቀ። የሰው ጭንቀት ቀድሞ የሚገባት ቀደም ብላ የምትረዳ ቅድስት ድንግል ማርያምም ሁኔታውን ለልጁ አሳሰበች። ሰዎቹ ሲሸማቀቁ፣ ሲፈሩ፣ ሲንሾኳሾኩ ምን ማድረግ አለብን እያሉ ሲነጋገሩ ሰማችና ይህንን ለልጇ አሳሰበች። እንደማያሳፍራት ታውቃለችና ምን ማድረግ እንደሚችል ታምናለችና ይህ እምነት ይህ ጥንካሬ ስላላትም ለሰዎቹ እዚህ መፍትሄ አለ፣ ከእናንተ የሚጠበቀው አንድ ነገር ብቻ ነው፣ ይህም እሱ የሚላችሁን ማድረግ ብቻ። ሳትጠራጠሩ፣ የእምነት መዋዠቅ ሳይታይባችሁ፣ ጥያቄ ሳታበዙ፣ እሱ ማን ነው? ከየት የመጣ ነው? ምን ሊረዳን ይችላል? ሳትሉ እሱ የሚላችሁን አድርጉ አለቻቸው። በዚያም የሚገኙትን የድንጋይ ጋኖች ጌታችን በውሃ እንዲሞሏቸው አዘዛቸው ሠራተኞቹን። ከዚያ በኋላ ደግሞ ቀርተው ለድግሱ ኃላፊ እንዲሰጡት አደረገ። በዚያ ወቅት ውሃው ወደ ወይን ተለወጠ። የመጀመሪያው ተአምር ተደረገ። ድግሱም ያለ ሀፍረት ያለ መሸማቀቅ በደስታ ቀጠለ። እንግዲህ ይህ የንባቡ ጠቅላላ ሐሳብ ነው። አሁን ወደ መልእክቱ እንምጣ። ምን ትምህርት ያስተላልፍልናል ይህን የጌታችንን የመጀመሪያ ተአምር የጻፈው ወንጌላዊው ዮሐንስ? የመጀመሪያው ቁልፍ ቃላችን ግብዣ የሚለው ነው። በዮሐንስ ምዕራፍ 2 ቁጥር 1 እና 2 ላይ ስታነቡ ኢየሱስ የኢየሱስ እናት ሐዋርያቱም በዚያ ግብዣ ላይ እንዲገኙ ተጋብዘው ነበር። ከሁሉ በማስቀደም በሕይወታችን ተአምር፣ በሕይወታችን ለውጥ፣ በሕይወታችን እድገት፣ በሕይወታችን መንፈሳዊ ፍሬ ማየት ከፈለግን ይህን የማድረግ ኃይልም ስልጣንም ያለውን ክርስቶስን ወደ ሕይወታችን ወደ ልባችን ጓዳ መጋበዝ ያስፈልጋል። በሰርግ ላይ ተጋብዞ የነዚያን ሰዎች ጭንቀትን ሐዘንን ወደ ደስታና ወደ ፍጹም መረጋጋት የለወጠው እግዚአብሔር የለወጠው ጌታችን ኢየሱስ ክርስቶስ የእኛንም ሕይወት እንደ ተመኘነው እንዲለውጥልን እንደ ተመኘነው መስመር እንዲያስዝልን የፈለገን እንደሆነ ይህንን ማድረግ የሚችለውን ክርስቶስን ወደ ልባችን ማስገባት ያስፈልጋል። ኢየሱስ በቃና ሰርግ ላይ ባይገኝ ኖሮ የሰርጉን መጨረሻ መገመት አያዳግተንም። በተለይ እንግዶች ጠርቶ ምግብ ወይም መጠጥ አለማቅረብ ወይም ሳይዳረስ ሲያልቅ ደጋሹን ያሳፍራል፣ ያሸማቅቀዋል። ኢየሱስ በሕይወታችን በተገኘበት አጋጣሚዎች ያፈርንበት ጊዜ አለ ብዬ አላምንም። በእርግጥ ኢየሱስ በልባችን ሾመ ነው፣ በልባችን ውስጥ አንግሰ ነው። አፍረን ተሸማቀን የተመለስንበት ጊዜ የለም። እንፈተን ይሆናል፣ ይሄ እርግጥ ነው። ግራ መጋባት ገጥሞን ይሆናል፣ ተግዳሮት አለ። ግን እስከ መጨረሻ አንወድቅም፣ ወድቀንም አናውቅም። የወደቀ ወድቆ አይቀርም፣ እንነሳለን። ስለዚህ በመጀመሪያ መያዝ ያለብንና በሕይወታችን በእያንዳንዷ ስፍራና አጋጣሚ በሕይወታችን በእያንዳንዷ የሰከንዶች ሽርፍራፊ መቅደምና መጋበዝ ያለበት ክርስቶስ ነው። ቀዳሚውን ስፍራ መያዝ ይኖርበታል ጌታችን ኢየሱስ ክርስቶስ። ብቻችንን የምንደክም ከሆነ ግን እንዲሁ ባክነን ነው የምንቀረው። ምናልባት ብዙዎቻችን በሕይወታችን ይህ ነገር ገጥሞን ይሆናል፣ አይተነው ይሆናል በዓይናችን። ስለዚህ ጊዜ ሳናጠፋ ዛሬ ወደ ልባችን እናስገባው። ትውውቃችን የቅርብ ትውውቅ መሆን አለበት። ልክ አንዳንድ ሰዎች ከደን ታውቀዋለህ ወይ ሲባል፣ አዎ የአይነ ትውውቅ አለን፣ አዎ የአንገት ሰላምታ እንለዋወጣለን። እንደዚያ የሚባል አይነት ትውውቅ የለም በክርስትና ሕይወት ውስጥ። ከክርስቶስ ጋር የቀረበ ስር የሰደደ ትውውቅ ነው መኖር ያለበት። ትውውቃችን ጠንካራ መሆን ይኖርበታል። እንቅረበው። ዘመኑ እግዚአብሔርን የግድ እንድንይዝ እግዚአብሔርን እጆች ሙጥኝ የምንልበት ዘመን ነው። ሁለተኛው ነጥባችን ደግሞ ልመና ማቅረብ ይሆናል፣ ጸሎት። በዮሐንስ ወንጌል አሁንም ምዕራፍ 2 ቁጥር 3 እና 4 ላይ እመቤታችን ቅድስት ድንግል ማርያም የተናገረችው አለ፣ የወይን ጠጅ እኮ የላቸውም፣ ልመና ቀረበ። በዚህ ቁጥር እናታችን ቅድስት ድንግል ማርያም የአማላጅነት ሥራዋን አከናወነች። ልመናቸውን በነዛ ሰዎች ቦታ ሆና አቀረበች። ስለዚህ አንድም የእሷን እርዳታ የእሷን አማላጅነት ሳይጠራጠሩ መቀበል ነው። ከእርሷ አማላጅነት ጋር ደግሞ ወንጌሉ የሚያስተምረን ነገር ቢኖር ወደ እግዚአብሔር ወደ ጌታችን ኢየሱስ ክርስቶስ ልመናችንን ማቅረብ እንደሚገባ ነው። በውስጣችን ይዘን ማጉረምረም ሳይሆን እግዚአብሔር በሰጠን ጊዜና አጋጣሚ ልመናችንን ማቅረብ ያስፈልጋል። ልመናዬን በፊትህ አፈሳለሁ ይላል ዳዊት። ለተቀበልነው ማመስገን፣ የሚያስፈልገንን ሳንታክት መጠየቅ። አንዴ ጥያቄን አቅርቦ አንዴ ልመናን አቅርቦ በማግስቱ መልስ ካልተሰጠ አኩርፎ መኮብለል፣ ከእግዚአብሔር መቀያየም፣ ለፈጣሪ ጀርባን ሰጥቶ መሄድ ሳይሆን በጽናት መጠየቅና በትዕግስት መጠበቅ። እነዚህን ሁለት ቃላቶች እንድትይዙልኝ ይፈልጋለሁ፣ በልቦናችሁ እንድትጽፉት። በእምነት መጠየቅና በትዕግስት መጠበቅ። ልክ ያቺ በሉቃስ ወንጌል እንደምናነባው እንደዛች ሴት ተግታ የለመነችውን መበለት ምሳሌ በመከተል ሳትሰለች በየቀኑ ተመላለሰች። ትመላለስ ነበር፣ ደጅ ትጠና ነበር፣ ፍትህ ፍለጋ፣ ፍርድ ፍለጋ ትመላለስ ነበር ወደ ዳኛው፣ ወደ አመፀኛው ዳኛ። በመጨረሻ በትጋቷ መልስ ብቻ አይደለም ያገኘችው አመጽኛውን ዳኛ ሳይቀር ወደ ልቦናው ተመልሶ እንዲያስብ አደረገችው። ከዚያ በኋላ ፍርድ አገኘች፣ ፍርድ ተሰጣት። እንደዚያች ሴት መጽናት ያስፈልገናል። ታሪኩን በሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ባለው ውስጥ ታገኙታላችሁ። እግዚአብሔር አንዲት ቀን በሕይወታችን ሲጨምር፣ አንዲት ሰዓት በእድሜያችን ላይ ሲጨምር ምክንያት አለው። ስለዚህ ምክንያት አለውና እስቲ ዛሬም እንደገና ሸክማችንን ሁሉ ይሄ እንዶ አላራምድ ያለኔ እግራችንንም እጃችን መንፈሳችንም ተብትቦ ያዘውን ነገር ወይም በመንፈስ እንዳናድግ አንቆ የያዘንን ፍርሃትም ይሁን ማንኛውም ነገር የክርስቶስን ብርሃን እንዳና የጋረደንን መጋረጃ መስቀሉ ስር እናስቀምጥ። መፍትሄ ለማያገኙልን ሰዎች እንዶ ካንዳንዶቹ በስተቀር ሁሉንም አጠቃለል አይቻለምና ደጋግ ሰዎች በመድራችን ስለማይጠፉ እንዶ ምስጢራችንን ከምንዘራው እንዶ ሜዳ ላይ ከምናወጣው ገበያ ላይ ከምናወራው መራራውን ህይወት ጣፋጭ የማድረግ ስልጣንን የኑሮን ቆቁልሽን መፍቻ ቁልፍ በእጁ ወደ ያዘው አምላክ ቀርበን እናዋየው። ሶስተኛው ነጥባችን መታዘዝ የሚለው ነው። ከዚህ ወንጌል የምንማረው ሶስተኛው በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ነው። አሁንም የቅድስት ድንግል ማርያምን አረፍተ ነገር ነው የምወስደው። እርሱ የሚላችሁን አድርጉ። በቃ ባጭሩ የሱን ትእዛዝ ሰምታችሁ ፈጽሙ፣ አድርጉት። ከቅድስት ድንግል ማርያም የማማለድ ተግባር የምንማረው መታዘዝን ነው። እሱ የሚላችሁን አድርጉ። መጽሐፍ መታዘዝ ከመሥዋዕት ማዳመጥም ከአውራ በግ ስብ ይበልጣል ይላል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ መታዘዝ ለእግዚአብሔር ፍቃድ እሺ ማለት ይሁን ማለት እሺ ማለት እሺ ብሎ መቀበል ማለት ነው። መታዘዝ ማለት ፍቃድህ ይሁን ማለት ነው። ልክ በአባታችን ሆይ ጸሎት እንደምናደርገው የመታዘዝንና ይሁን ብሎ የመቀበልን በረከት ያየችው ቅድስት ድንግል ማርያም እዚያ ለነበሩትም እንዲታዘዙ መከረቻቸው። እሷ አንተ እንዳልክ ይሁንልኝ በማለቷ እነሆ ዛሬ ትውልድ ሁሉ ቅድስናዋን፣ ታላቅነቷን፣ ገናናነቷን እያወጀ እየዘመረ ይኖራል። ይህ እግዚአብሔርን የመታዘዝ ነገር በማስተዋልና በጥልቀት ልንመለከተው ይገባል። በመጀመሪያ እግዚአብሔር ሲያዝ ያለምንም ቅድመ ሁኔታ መታዘዝ ነው። ድርድር አያስፈልገውም። ከታዘዝኩ እንደዚህ ታደርግልኛለህ የሚባል ነገር የለም። እሱ ሲያዝ መውጣት ብቻ ነው። በታዘዝ ነው መሰረት መሰማራት ብቻ ነው። በመጽሐፍ እንደምናነበው ብዙዎች በመታዘዛቸው በረከትን፣ ፈውስን፣ ድህነትን፣ ሰላምን፣ ጤናን፣ እርካታን፣ ሕይወትን አግኝተዋል። በነቢዩ ኢሳይያስ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ተብሎ እንደተጻፈ ኢሳይያስ ምዕራፍ 1 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ በዚያ ይገኙ የነበሩትን ሰዎች ወይን እንዳለቀባቸው ሲነገረው ምንድን ያለው? ወዲያውኑ ወይን ይሁን አላለም። በመጀመሪያ ጋኖቹን ውሃ ሙሏቸው አለ፣ ትእዛዝ ሰጠ። ሰዎቹም እንደዚያ አደረጉ። ጋኖቹን ውሃ ሙሏቸው ባለ ጊዜ ምርጫው የማን ነው? ከዚህ በኋላ ምርጫው የአገልጋዮቹ ነው። የተባሉትን ማድረግ ወይም አለማድረግ ውጤቱ ነው የሚለያየው። የሚታዘዝም የማይታዘዝም አንድ የሆነ ውጤት ላይ ይደርሳል። እነዚያ ሰዎች የተባሉትን ያደረጉት፣ በምርጫቸው አልተሳሳቱም። የቅድስት ድንግል ማርያምን ምክር አዳምጠዋልና ያለምንም ቅድመ ሁኔታ የተባሉትን አደረጉ። ካደረጉም በኋላ የሆነው ነገር ሆነ። ያ የሚመኙት ነገር ያጡትን ወይን አገኙ። ሌሎች አንዳንድ አብነቶችን ከወንጌል መጥቀስ የመታዘዝን ጠቃሚነትና የሚሰጠንም በረከት ከፍ ያለ እንደሆነ ማረጋገጫ ይሆነናል። እንደ አንድ ሁለት አብነት ልጥቀስላችሁ። በዮሐንስ ወንጌል ምዕራፍ 9 ላይ አንድ የፈውስ ተአምር እናነባለን። በዚህ የወንጌል ክፍል ስለ አንድ አይነ ስውርና ስለ ተደረገለት ተአምር ቅዱስ ዮሐንስ ግልጽ በሆነ ሁኔታ ጽፎታል። ይኸውም ጌታችን የዚህን ሰው አይን በጭቃ ቀብቶ በሰሊሆም መጠመቂያ እንዲታጠብ አዘዘው። ሰሊሆም ማለት የተላከ ማለት ነው። ሰውየውም የተባለውን አደረገ፣ እያየም ተመለሰ ይለናል ወንጌሉ። አምኖ ሄደ፣ ታዞ ሄደ፣ የተመኘው ሆነለት። ምዕራፍ 9 ቁጥር 7 ላይ በተለይ በአይኔ ላይ ጭቃ እየቀባ ለምን ትጫወትብኛለህ? ሰው ያሾፈብኝ አይበቃም ወይ ባለ ነበረ። ግን የተቸገረ ሰው ሁሉ መፍትሄ ነው የተባለውን ይሞክራልና ይሄም ሰው በእምነት የተባለውን ታዘዘ። በማቴዎስ ወንጌል ምዕራፍ 12 ቁጥር 13 ላይ ያለውን ደግሞ እንመልከተው። በዚህ ቁጥር ላይ እጁ ሽባ የሆነችበት አንድ ሰው ነበር። ይህ ሰው እጅህን ዘርጋ በተባለ ጊዜ ይህንን ተዛዝ ቃል በቃል ነው የፈጸመው። ጌታችን ኢየሱስ ክርስቶስ እጅህን ዘርጋ አለው። ይህንንም ባደረገ ጊዜ እንደ ሌላው እጁ ደህና ሆነችለት ይለናል ወንጌሉ። ስለዚህ ምንድን ነው እንግዲህ ከነዚህ ምንማረው? ሌሎች ብዙዎች መጥቀስ ይቻላል፣ ጊዜ ከማባከን ብዬ ነው። እግዚአብሔር ሲያዝ በእምነትና ተቃውሞ በሌለበት መንፈስ መታዘዝ የሚችል የሚያደርግ የእግዚአብሔርን ቃል በሕይወቱ መተርጎም የሚችል ሰው ሁሉ የልቡን መሻት ያገኛል። አምኖ መሰማራት ብቻ ነው ያልኩት ለዛ ነው። ስንወጣም እግዚአብሔርን ይዘን እንውጣ። ታዲያ ዛሬ ምን እንድናደርግ ያዘናል? ምንድን ነው ከእግዚአብሔር የሚመጣለን ትእዛዝ? የእርሱ ትእዛዝ መልካም ከሆነው የልባችን መሻት ጋር የተያያዘ ነው። ከተለያዩ በሽታዎች መዳን ትፈልጋለህ? ንጹሕ ልብ እንዲኖረ ትፈልጋለህ? የውስጥም ጸጥታ እንዲኖረ ትሻለህ? ትምህርትህ፣ ትዳርህ፣ ኑሮህ፣ ሥራህ፣ ምንኩስና ሕይወትህ፣ ሐዋርያዊ አገልግሎትህ ወዘተርፈ ሰላማዊ እንዲሆን ትፈልጋለህ? ደረቅ የሆነው ሕይወትህ እንዲለመልም ትፈልጋለህ? ሕይወት እንዲዘራ ትፈልጋለህ? ይህን የምትሻ ከሆነ የቅድስት ድንግል ማርያምን ምክር አዳምጥና እሱ የሚለህን አድርግ። እሱ የሚላችሁን አድርጉ ነው የምትለን። ሥጋና ደምን ወይም ደግሞ የሥጋና የደምን ድምፅ ብቻ ማስተናገድ ተገቢ አይደለም። ሕሊና እንደሌላቸው ፍጥረታት በነሲብ፣ በደመ ነፍስ፣ በስሜት ወይም በግትርነት መመራት ክርስቲያናዊ ባህሪ አይደለም። ይህ እግዚአብሔር የሚለን ድምፅ አይደለም፣ ሥጋና ደም የሚለን ነው። ሥጋና ደም መውደቅህን ብቻ ሳይሆን ጨርሶ መጥፋትህንም ያፋጥነዋል። የሥጋና ደም አስተሳሰብ በገደል ጫፍ ላይ ቆመህ ቢያገኙህ ወደዚያው ይገፈትሩሃል እንጂ እየጠፋ መሆንህን አይነግሩህም። በመንፈስ መመራት ነው፣ በሕሊና መመራት ነው። በሕሊናችን ውስጥ የሚያነጋግረንን የእግዚአብሔርን ድምፅ ማዳመጥ ነው። ያን ነው እግዚአብሔር የሚለህ። እሱ የሚለህን አድርግ፣ እርሱ የሚላችሁን አድርጉ ስትለን ቅድስት ድንግል ማርያም በመንፈስ ተመሩ፣ የእግዚአብሔርን ቃል አዳምጡ ነው። ይህ መለኮታዊ ቃል እንኳን እኛንና ሕይወት የሌላቸውን አጥንቶች እንኳ ትንቢት በተነገረላቸው ጊዜ ሕይወት እንዲዘሩ የማድረግ ኃይል አለው ይለናል ነቢዩ ሕዝቅኤል። ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 14። ስለዚህ የክርስቶስ ትእዛዝ ጥያቄ ውስጥ መግባት የለበትም። ሰዎቹ ጋኖቹን ውሃ ሙሉ ሲባሉ ጥያቄ አላበዙም። ወይን እንጂ ውሃ አያስፈልገንም፣ ሥርዓቱ የሰርግ እንጂ የመንጻት ሥርዓት አይደለም አላሉ። አልተከራከሩም። መከራከር ብቻ ሳይሆን አልተጠራጠሩም። የተባሉትን ብቻ፣ የታዘዙትን ብቻ፣ አድርጉ የተባሉትን ብቻ አደረጉ። በሥጋና በደም አስተሳሰብ አልተመሩም። የልባቸውን ምኞት፣ የልባቸውን መሻት ተፈጸመ፣ የታዘዙትን ስላደረጉ ነው። ሐዘናቸው ወደ ደስታ ተለወጠ። እንደውም በወይኑ መልካምነት በተጋባዦቹ ዘንድ ሞገስ አገኙ። ከክርስቶስ የሚመጣ ነገር ሁሉ መልካም ነው። በአብዛኛው ከሥጋና ከደም የሚመጣ ከእኛ ከራሳችን የሆነ ነገር የሚመጣ ብዙ ርቀት አያስኬደንም።
Yeah, I need to smile.
አራተኛው ነጥብ ላይ ደግሞ ስንመጣ ዮሐንስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 ያለውን ስናነብ ነው። የድንጋይ ጋኖችና ውሃ በዚያ ስፍራ ነበሩ። በስፍራው እነዚህ ሁለት ነገሮች ነበሩ፣ በተለይ ውሃ ደግሞ። በዚህ ነጥብ ላይ ምን እንነጋገረው? ኢየሱስ አንድን ተአምር ወይም ደግሞ ድንቅ ለማድረግ ቁሳዊ ነገር ያስፈልጋል። ከኛም ይመጣ ትንሽ መዋጮ ለበሉ። ይሁም ሰው ያለውን ነገር ያቀርብ ዘንድ ተገቢ ነው። ሌላው ቢቀር ባዶነቱን እንኳን ልክ እንደነዛ ጋኖች ባዶነቱን እንኳን ማቅረብ መቻል ይኖርበታል። ባዶ ነኝና በመንፈስ ሙላኝ ማለቱ ድፍረት ሊኖረው ያስፈልጋል። ሰው አለኝ የምንለው ባይኖረንም ባዶነታችን ቢያንስ ይኖረናልና እሱን ይዘን ልንቀርብ ያስፈልጋል። ኃጢአትህንም ቢሆን አቅርብ ያለህ እሱ ከሆነ መቼም እሱ አይጠፋም አይደለም። በባዶ ጋኖች ተመስለን ባዶነታችንን ይዘን ከቀረብን ያንን መሙላት የክርስቶስ ቀሪ ተግባሩና ፈቃዱ ነው። በቃና ሰርግ ላይ የተጠየቀው ውሃ ነው። እስቲ ጋኖች ካላችሁ ውሃ ሙሏችሁ አይደለም፣ እዛ እንደነበሩ አይቷልና ሰዎቹን ውሃ ሙሏቸው ነው ያለው። ውሃ ሰዎቹም ያንን ነበር ማቅረብ የሚችሉትና የቻሉት። እኛስ ምንድነው ማቅረብ የምንችለው? እስቲ ሁላችሁም ወደ ውስጣችሁ ተመልከቱና ወደ ውስጣችን እንመልከትና ምንድነው ማቅረብ የምንችለው? የልባችን የነፍሳችን ውስጠኛው ክፍል ውስጥ ምንድነው ያለ? ምንድነው ዛ ውስጥ አከራይተን ያስቀመጥነው? ከፈለግን እስቲ በዚህ ቋንቋ ልግለጸውና ምክንያቱም ቋሚ ነገር አይሆንም ብዬ እምነቱም ተስፋውም ስላለኝ ነው። ትንሽ ነው ብላችሁ አትሳቀቁ። ያላችሁ ነገር ቁም ነገር የለም ብላችሁም አትሸማቀቁ። ለእግዚአብሔር አሰራር ትንሽ ግን በለጋስነት የተሰጠ ነገር በቂ ነው። እግዚአብሔር በግርግርና በብዛት የሚያምን አይደለም። አሰራሩም ከዚህ አይነት አሰራር ፈቀቅ ያለ ነው። ምክንያቱም እርሱ በፈለገው መጠን ያችን ትንሿን ነገር የማብዛቱ ኃይሉም ባህሪውም ችሎታውም ስላለው ነው። በወንጌል የተጠቀሱልን አብነቶች አሉ። ይህንን በተመለከተ ለምሳሌ በዮሐንስ ወንጌል ምዕራፍ 6 ከቁጥር 1 እስከ 14 ላይ ኢየሱስ እንጀራውን አብዝቶ አሳውን አበርክቶ ሕዝቡን የመገበበትን ተአምር እናነባለን። በዚህ የወንጌል ክፍል ፊሊጶስ የተናገረው ቃል አለ። ትንሽ ትንሽ ይደርሳቸው ዘንድ፣ ልብ ብላችሁ አዳምጡ እነዚህን ቃላት፣ ትንሽ ትንሽ ይደርሳቸው ዘንድ የ200 ዲናር ወይም ደግሞ የ8 ወር ደሞዝ ማለት ነው አይበቃም ሲል፣ እስኪ ያላችሁን ትንሽ አሳዩኝ አለ ጌታ። እዚያም አንድ ልጅ ነበረ። ይህ ልጅ ምንድን ነው የያዘው? 5 ትንንሽ የገብስ እንጀራና 2 ትንንሽ አሳ የያዘ ልጅ እዛ መሃል ተገኘ። ይህ ግን አሁንም በሐዋርያቱ ፍርድ፣ በእነሱ አስተሳሰብ፣ በእነሱ እምነት በቂ አልነበረም። ክርስቶስ ግን ትንሹን አብዝቶ የቀረበለትን ባርኮ 5000ውን ሰው አጠገበ። ትንሽ ትንሽ ሰጣቸው አይለም፣ አጠገባቸው። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 ጀምሮ ደግሞ ስታነቡ እንደዚሁ አንድ የሆነ ተአምር ተደርጓል። ስለዚህ ምንድን ነው ያለንን ይዘን ወደ እግዚአብሔር ፊት መቅረብና እርሱን ማሳየት ነው። ከዚያ እርሱ እንዲሰራ መፍቀድ። ይህ በቃ የእኛ ተግባራችን፣ ያችን ያለንን ትንሽ መስጠት። የእኛ ችግራችን ከሰው ብቻ ሳይሆን ያለንን ነገር ከእግዚአብሔርም መደበቅ ስለምንፈልግ ነው። እንደፍራለን። እንዴት አይነት ድፍረት እንደሆነ አንዳንድ ጊዜ አይገባኝም። ለእግዚአብሔር ግልጽ ስለመሆኑን እንዘነጋለን ሁሉ ነገር። ትውልዱ ራሱንም ያለውንም ነገር ከእግዚአብሔር ለመደበቅ ይደክማል። በመጨረሻ የምናነሳው የዮሐንስ ወንጌል ምዕራፍ 2 ቁጥር 11 ነው። ኢየሱስ ተአምሩን አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ይሄ ማጠቃለያ ነጥባችን ነው። ጌታችን የሚያደርገው ነገር ሁሉ ተአምራቱ ትምህርቱ ግሳጼው ወደ እምነት የሚያመጣን ነው። እንደ ተራ ልብ ወለድ አንበበ ነው ዝም ብለን በአግራሞት ብቻ ተመልተን የምናልፋ ነገር አይደለም። ተአምሩም ትምህርቱ ሁሉ ነገር እያንዳንዳችን የበለጠ ወደ እምነት የሚያመጣን ነው። ክብሩን በገለጠ ጊዜ ደቀ መዛሙርቱ በእርሱ አመኑ ይለናል ዮሐንስ። በጸሎት ወደ እርሱ ቀርበን ያለንን አቀረብን፣ የእኛን ትንሽ ሰጠነው፣ ያለንን ያዘዘንን አቀረብንለት፣ እሽታችንን ገለጽንለት፣ እሺ አለን፣ ይሁን አለን። እርሱም እንደ አምላክነቱና እንደ ፈቃዱ የወደደውን አደረገ። ከዚህ በቀጣይነትስ ምንድን ነው? እንደዛው ነው መቀጠል ያለብን። በየቀኑ እሽታችንን መግለጽ፣ በየቀኑ ፍቃድ ይሁን ማለትን መማር፣ እኛም በእርሱ አመንን፣ እኛም በእርሱ አመንን ብለን መደምደም መቻል ይኖርብናል። ይህ ነው የመዳናችን መንገድና ሂደቱ። የድህነት መንገድ ሰው ያለውን ያቀርባል፣ እግዚአብሔር ያለውን ይታዘዛል፣ ከዚያ በኋላ እግዚአብሔር ደግሞ ሥራውን ይሠራል። ሰውም ይህን መንገድ እየተከተለ በሄደ ቁጥር እምነቱ እየጠነከረ በመንፈሳዊነቱም እየበሰለ ይሄዳል ማለት ነው። አንዴ ከተደረገልን በኋላ ግን የተሰጠንን ተቀብለን መጥፋት አይደለም። እንደ አንዳንድ ጊዜ ይቅርታ አርጉልኝ ሰዎችን ማለት አይደለም፣ አንዳንድ እንስሳት ገና ያለመዱ አሉ አይደለም፣ ምግብ ስትሰጧቸው የተሰጣቸውን ቶሎ ለቀም አድርገው ሮጠው ይጠፋሉ። በእግዚአብሔር ቤት እንደዛ እንዳንሆን እፈራለሁ። ችግር ሲገጥመን በረከት ሲያስፈልገን እንመጣለን። በረከቱን ከተቀበልን በኋላ ጀርባችንን ለእግዚአብሔር የመስጠቱ ቅድም እንዳልነው የክርስቲያን ባህሪ አይደለም። ተቀብለን መጥፋት አይደለም። ተቀብለን በተቀበልነው ማመስገንና በዛው ቤት እየተመላለስን ማደግ ነው። በተደረገልን መልካም ነገር መጠን አመስጋኞች እንድንሆን ያስፈልጋል። እግዚአብሔር ለመለኮታዊ ፍቃዱ ታዛዥ የምንሆንበትን መንፈስ ያብዛልን። የቅድስት ድንግል ማርያም ጥበቃዋና አማላጅነቷ ከሁላችን ጋር ይሁን። አሜን። ሰላም ወሰናይ።
ክብራችሁ አድማጮቻችን፣ የዛሬው ፕሮግራም እዚህ ላይ ያበቃ። በሚቀጥለው ፕሮግራማችን እስከምንገናኝ በደህና ሰንብቱ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።